the voice of America.
በኢትዮጵያ የመረጃ አጠቃቀም ዕቀት አናሳ መሆኑን ተከትሎ ሆነ ተብሎም ሆነ ባለማወቅ በማህበራዊ ትስስር ሚዲያ የሚሰራጩ ሐሰተኛ መረጃዎች በማህበረሰቡ ላይ ቀጥተኛ ጉዳት እያደረሱ መሆናቸውን የአሜሪካ ድምጽ ያነጋገራቸው ባለሙያዎች ገልጸዋል። በማህበራዊ ድረገጾች አማካኝነት የሚተላለፉ አሳሳች መልእክቶችን ጉዳት ለመቀነስም ህብረተሰቡ በመገናኛ ብዙሃን አጠቃቀም ዙሪያ ያለውን ዕቀት ማዳበር እንደሚገባ ማስገንዘበዋል። ለመሆኑ የመገናኛ ብዙሃን አጠቃቀም ምን ማለት ነው? በተለይም የማህበረሰብ ሚዲያ ከፍተኛ ተጠቃሚ ሆነው ወጣት ኡነተኛ መረጃን ከሐሰተኛው መለየት የሚችለው እንዴት ነው? የሚሉትን ጥያቄዎች ለመመለስ ስመኝሽ የቆየ በአሜሪካ ሀገር የሚኖሩ ሁለት ምሁራንን ጋብዛ አነጋግራለች። እንግዶቿ በኦሃዮ ክፍለ ግዛት ኬንት ዩኒቨርሲቲ ረዳት ፕሮፌሰር የሆኑት ዶክተር ቴድሮስ ወርቅአለማውና በሚኒሶታ ግዛት ሃምሊን ዩኒቨርሲቲ ረዳት ፕሮፌሰር የሆኑት ዶክተር እንዳልካቸው ኃይለ ሚካኤል ጫላ ናቸው።
ሁለታችሁንም በቅድሚያ በጣም አመሰግናለሁ። በማህበራዊ ሚዲያዎች አማካኝነት በየቀኑ እጅግ በጣም ብዙ መረጃዎች ይለቀቃሉ። እነዚህ መረጃዎች እንግዲህ ግማሾቹ ትክክለኛ እና ሚዛናዊ ሲሆኑ፣ በዛው ልክ ደግሞ በማወቅም ሆነ ባለማወቅ የተሳሳቱ ወይም ከእውነት የራቁ አሉታዊ ዓላማ ያላቸው መረጃዎች ይወጣሉ። እንደነዚህ አይነት አሳሳች መልእክቶችን ጉዳት ለመቀነስ ሰዎች የሚደርሷቸውን መረጃዎች በምን መልኩ መረዳት እና መጠቀም ዕውቀታቸውን ማሳደግ አለባቸው በሚለው ላይ ነው የምንወያየው። መጀመሪያ ከመሰረታዊ ሐሳቡ እንነሳና ዶክተር ቴዎድሮስ ወርሱ ልምጣ። በእንግሊዘኛው ሚዲያ ሊትሬሲ ብለን የምንጠራው የመገናኛ አጠቃቀም ዕውቀት ምን ማለት ነው?
መልካም አመሰግናለሁ። ከመሰረታዊ ሐሳብ ደረጃ የመገናኛ ብዙሃን አጠቃቀም ዕውቀት ወይም እኔ ንቃት በሚለው ነው በብዛት ለማየት መሞከረው። አንድን መረጃ በመገናኛ ብዙሃን ውስጥ እንዴት አድርገን እናገኛለን፣ እንዴት እንተነትናለን፣ እንዴት እንመዝናለን የሚሉትን ነገሮች ያካተተ ነው። ምክንያቱም የመጣልንን መረጃ ሁሉ የምንቀበል ከሆነ የተሳሳተ መረጃ ከማግኘት አልፎ በውሳኔዎቻችን ላይ አሉታዊ ተጽዕኖ የሚያመጣ ስለሆነ ዋጋ ሊያስከፍለን ሁሉ ይችላል ማለት ነው። በመሰረተ ሐሳብ ደረጃ የመገናኛ ብዙሃን አጠቃቀም ዕውቀት ወይም ደግሞ ንቃት መረጃን በመገናኛ ብዙሃን ውስጥ እንዴት እንደምናገኝ፣ እንዴት እንደምንጠቀም፣ እንዴት እንደምንተነትንና እንደምንመዝን የምናውቅበት ስርዓት ነው ማለት ነው።
እስቲ ይህን ሐሳብ ደግሞ ወደ ኢትዮጵያ አምጥተን እንየውና ዶክተር እንዳልካቸው ወደ እርሶ ልምጣ። ይህ የሚዲያ አጠቃቀም ዕውቀት ኢትዮጵያ ውስጥ ምን ይመስላል? በዚህ ረገድ ኢትዮጵያ ያለችበት ደረጃ ምን አይነት ነው?
እሺ፣ በጣም አመሰግናለሁ። በተብራራው መሰረት ኢትዮጵያ ውስጥ ያለን መገናኛ ብዙሃን የአጠቃቀም ንቃት በጣም አናሳ ነው ብዬ ነው የማስበው። በአጠቃላይ እንግዲህ አናሳ ነው ስል ከቦታ ቦታ ይለያያል፣ ከቋንቋ ቋንቋ ሊለያይ ይችላል። ይህንንም ያልኩበት ምክንያት ምንድን ነው? ብዙ ጊዜ በተለይ በማህበራዊ ሚዲያ የሚዘዋወሩ መረጃዎች እንደ እውነት የመውሰድ ከዛም አልፎ ወደ ተግባርም የሚያስገባበት እውነት ነበረ። በዚህ በሁለት ዓመት በተለይ ብዙ ግጭቶች ሲቀሰቀሱ እናያለን። እንግዲህ በማህበራዊ ሚዲያ በሚዘዋወሩ መረጃዎች እውነተኛ ባልተጣሩ ማለት ነው። እና እሱ ምንድን ነው የሚያሳይሽ? በርካታ ኢትዮጵያውያን ማህበራዊ ሚዲያ ላይ የሚቀርብላቸውን መረጃ አይተው መዝነው ተንትነው ክፉን ከደጉ ለይተው እውነቱን ከሐሰት አይተው አይደለም የሚጠቀሙት ማለት ነው። እና በዚህ ደረጃ ኢትዮጵያ ውስጥ ሰፊ የሆነ ችግር አለ ማለት ነው። ያለንበት ሁኔታ በጣም ዝቅተኛ የሚባል ነው።
ምናልባት በምሳሌ እያነሳን እዚህ ላይ መነጋገር እንችላለን። እና የህብረተሰቡ የሚዲያ አጠቃቀም ያነሰ መሆን ኢትዮጵያ ውስጥ የሚታይም ሆነ የማይታይ ጉዳት አምጥቷል ማለት እንችላለን? ዶክተር ቴዎድሮስም ዶክተር እንዳልካቸውም ሁለታችሁም ሐሳብ ልትሰጡበት ትችላላችሁ። ዶክተር እንዳልካቸው በጀመሩት ላይ ቀጥሉና ወደ ዶክተር ቴዎድሮስ እሄዳለሁ።
አዎ፣ እኔ በጣም ብዙ ሰፊ ችግር አምጥቷል ብዬ አስባለሁ። እንደምናየው እንግዲህ አሁን ደግሞ ያለንበት ጊዜ የኮቪድ-19 ወረርሽኝ ሰፊው እየተንሰራፋ ያለበት ጊዜ ላይ ነው ያለነው። አንደኛ የኮቪድ-19 በሽታ የለም፣ ብዙ ችግር አያመጣም፣ ወይም ደግሞ ሆን ብሎ የተፈበረከ ነው የሚል አሉባልታ ላይ የተመሰረተ ሳይንስ ላይ ያልተመሰረተ መረጃ ሰፊ ይሰራጫል እና ብዙ ሰው ጥንቃቄ ያደርግም ከዚህ የተነሳ ለበሽታው ይታረጋል ማለት ነው። እና ቅድም ለመጠቀስ እንደሞከርኩት ደግሞ ግጭቶችን በጣም ተበራክተዋል። በተለይ ደግሞ ማህበራዊ ሚዲያ ላይ በተለይ ዋነኛው በፌስቡክ በሚዘዋወሩ መረጃዎች ሰው ግጭት ውስጥ ይገባል። ከዛም አልፎ ሲሞታል ግጭቶች ይወልዳሉ። ከግጭቶቹ የተነሱ የሚነሱና የሚሰራጩ መረጃዎች ሌላ ችግር ውስጥ ይከተናል። ይሄንንም የመፈተሽ የማጣራትና የመተንተን ችግር ስላለ እዛ ላይ የሚነገረውን በሙሉ በእውነትን በመቁጠር ሰው ችግር ውስጥ ይገባል ማለት ነው። እና ነኝ ዋና ዋና ችግሮች ናቸው። በርካታ ችግሮችን ማንሳት ይቻላል።
ዶክተር ቴዎድሮስ እርሶስ ምን ይላሉ? የዚህ የሚዲያ እውቀት ወይም ንቃት አናሳ መሆን ያመጣው ጉዳት ምን ይመስላል?
የመገናኛ ብዙሃን አጠቃቀም እውቀት ወይም ደግሞ ንቃት ማነስ በዚህ በማህበራዊ ሚዲያ ዘመን እየጀመረ አይደለም። ድሮም ቢሆን ቴሌቪዥን፣ ሬዲዮ፣ ጋዜጣ የተሳሳተ መረጃን በፕሮፓጋንዳ መልክም ሊሆን ይችላል አንድ አይነት ሀሳብን ደግፎ ያንን ሀሳብ አጉልቶ ለማውጣት በሚደረግ ትንቅንቅም የሀሳብ አሸናፊነት ለማግኘት በሚደረግ ትንቅንቅም የነበረ ነገር ነው። አዲስ ነገር አይደለም። በእርግጥ ግን ምንድን ነው አሁን ያለንበትን ዘመን አሁን ያለንበትን ሁኔታ ትንሽ የበለጠ አስቸጋሪ አስፈሪ የሚያደርገው የማህበራዊ ሚዲያ ባህሪ ለእያንዳንዳችን የመረጃን የማሰራጨት አቅም ሰጥቶናል። ህብረተሰቡ የመረጃ ተቀባይ ብቻ አይደለም፣ የመረጃ አሰራጭም ነው። የሚያሰራጨው ደግሞ መረጃውን በአንድ የፌስቡክ መልእክት ወይም በአንድ የትዊተር መልእክት በሺዎች የሚቆጠሩ ሰዎች በቅጽበታዊ በሆነ መንገድ ስለሚሰራጭ ነው። ብዙዎች ለራሳቸው ቅርብ ከሆነ ከሚመስላቸው ወገን የሚያገኙትን መረጃ የመቀበል ቴንደንሲ ስላለ ይሄ በጣም በጣም ተጨባጭ ሆኖ በጥናት የተረጋገጡ ጉዳቶችን እያስከተለ እንደሆነ የምናይበት ነው። ቅድም የተጠቀሱት ምሳሌዎች ከብሔር ግጭት ጋር በተያያዘ አሁን ደግሞ ከዚህ ከወረርሽኙ ጋር በተያያዘ ወደፊትም ደግሞ አሁን እኔ እንግዲህ እንደ ስጋት የምቆጥረው አሁን እንደው ለዚህ ለወረርሽኙ ክትባት መጥቶ ሰዎች እንዲከተቡ የሚደረግበት ጊዜ ይሄ ነገር እኮ እንዲህ አይነት ጉዳት አለው፣ ይሄ ነገር እንዲህ ጉዳት ያደርስባቸዋል የሚል አጉል ሳይንሳዊ ያልሆኑ እምነቶችን ገና የምንጋፈጥበት ጊዜ የሚመጣል እያስባለሁ። ስለዚህ ለእኔ ትልቁ አደጋ ምንድን ነው? በጣም ጥልቅ ጥልቅ የሆነ ከሀሰተኛ ንግግር አልፎ የጥላቻ ንግግር የሚሆንበት ሰዎች በዚህ ጉዳይ ላይ ተካረው ህይወት የሚያልፉበት ጊዜ ላይ ያለ ነው። ስለዚህ ይህንን ነገር የምር የምንወስድበት ችግር ነው።
አሁን እንደገለጻችሁት የሚዲያ አጠቃቀም እውቀት አናሳ ከሆነና በቀጥታ ደግሞ በህብረተሰብ ውስጥ የሚታይ ጉዳት እያደረሰ ከሆነ እውቀቱ ከየት ነው የሚገኘው? አንድ ሰው የሚዲያ አጠቃቀም እውቀት አለው ሲባል ምን ምን ያካትታል? ዶክተር እንዳልካቸው ወደ እርሶ ልምጣ።
ቅድም ስንጀምር ብያኔ ያስቀምጠን ነበር የጀመርነው እና የመተንተን የማንጠርና አይቶ መዝኖ አንድን መረጃ ትክክለኛ ነው አይደለም የሚለውን ለመወሰን የሚያስችል ብቃት ያስፈልጋል ማለት ነው። እነኚህ ብቃቶች እንግዲህ የሚመነጩት ማንበብ ለምሳሌ አንዱ ነው። በደንብ አድርጎ ተንትኖ ተገንዝቦ እውነትን ከሐሰት ለይቶ አንጥሮ ትክክለኛውን ብቻ የመቀበል አሁን ደግሞ የሞባይል የተንቀሳቃሽ ስልኮች አጠቃቀም በጣም ያስፈልጋል። የዲጂታል ስኪል የሚሉትን ማለት ነው። የዲጂታል ችሎታ ያስፈልገናል ማለት ነው። በአጠቃላይ አንድ ሰው የሚዲያ ሊትሬሲ እውቀት አለው ወይም ችሎታ አለው ንቃት አለው የሚባለው እነኝን ሁሉ መጠቀም ሲችል እና ያንን ችሎታ ሲያሳይ ማለት ነው።
ዶክተር ቴዎድሮስ እዚህ ላይ የሚጨምሩት ሀሳብ አለ?
ዶክተር እንዳልካቸው ያነሳው ከክህሎት ጋር የሚገናኝ ነገር ነው። ይሄ መሰረታዊ የሆነ የሚዲያ አጠቃቀም ንቃትን ያካትታል። ከዛ በተጨማሪ ግን እልፍ ብሎ ደግሞ የምናገኘው መረጃ ትክክለኛ ነው አይደለም የሚለውን ነገር ደግሞ እውቀት የሚያስጨብጠን ሌላው አካል ነው የመገናኛ ብዙሃን አጠቃቀም እውቀት ወይም ደግሞ ንቃት። አንድን መረጃ ትክክለኛ እንኳን ሆኖ ቢመጣ ምን ያህል ለኛ ጠቃሚ ነው፣ ምን ያህል ፋይዳ አለው የሚለውንም ደግሞ ነገር መርምረን የምናውቅበት መንገድ ከዚህ ጋር እያያዛል። ስለዚህ ይሄ የሚያሳይሽ ነገር ምንድን ነው? የመገናኛ ብዙሃን አጠቃቀም እውቀት ወይም ደግሞ ንቃት በየጊዜው የሚቀያየር የሚለዋወጥ ተራማጅም ነው።
በመግቢያችን ላይ እንዳነሳ ነው መነሻ ሀሳባችን ዲጂታል ሚዲያ በተለይ ደግሞ ማህበራዊ ሚዲያ እውነተኛም ሀሰተኛም መረጃዎችን በኩል እንዲሰራጩ ለማድረግ ከማስቻላቸው አንጻር ነው እና ዶክተር እንዳልካቸው የሚዲያ አጠቃቀም እውቀትን ወይም ንቃትን ወይም ክህሎትን አሁን የገለጻችኋቸውን ክህሎቶች ማሳደግ እውነትና ሀሰትን መለየት እንዲችሉ የሚያደርጋቸው በምን መልኩ ነው?
ለምሳሌ ትዊተር ላይ እንውሰድ። ትዊተር ላይ አንድ የሆነ መረጃ ይሰራጫል እንበል። ያ መረጃ ኬት እንደመጣ አይታወቅም። ያንን መረጃ የሚያሰራጨው አካውንት ባለቤቱ ማን እንደሆነ አይታወቅም። ስለዚህ አንድ ሰው ያንን መረጃ በሚያገኝበት ሰዓት መመርመር ያለበት ማንሳት ያለበት ጥያቄ አለ። ኢትዮጵያ ውስጥ አሁን እየሆነ ያለው ምንድን ነው? ማህበራዊ ሚዲያ ላይ መረጃዎች ይጀመራሉ። ከማህበራዊ ሚዲያ ወደ ሬዲዮ ወይ ወደ ቴሌቪዥን ወይ ደግሞ ወደ ጋዜጣ ይሄዳሉ። የማህበራዊ ሚዲያ አክሰስ የሌላቸው ሰዎችም እንደዛ አይነት የተሳሳተ መረጃ የማግኘት እድላቸው ሰፊ ነው ማለት ነው። እና ይህንን ከግንዛቤ ያስገባ ሰው መሆን አለበት ያ ሰው።
እንግዲህ በተለይ አሁን ባለንበት ዘመን መሰረታዊ የሆነ የመጣው የሚዲያ አጠቃቀም እውቀትን በምን መልኩ ነው ማሳደግ የሚቻለው ወደሚለው ሐሳብ ደግሞ እንለፍ። ለምሳሌ እዚህ አሜሪካን ሀገር በትምህርት ቤት ደረጃ እንደ አንድ ኮርስ ለህፃናት ተማሪዎች ሁሉ እንዲሰጥ ለማድረግ ጥረት ይካሄዳልና የት ጋር ነው የሚጀምረው? ለማንና እንዴት ነው መሰጠት ያለበት? ዶክተር ቴዎድሮስ
ለምንናገር እጅግ በጣም አሳሳቢ ዘመን ላይ ያለን ይመስለኛል። እንደ ህዝብም ትንሽ ስጋት ያለብን ይመስለኛል በዚህ ጉዳይ ላይ። ይህንን ስል እንደው ለማስመር የምፈልገው ግን ማህበራዊ ሚዲያ በጣም ብዙ ትሩፋቶች አሉት። አሁን ለምሳሌ ፍን በባለፉት 2-3 ዓመታት ከተመለከቱ በጣም ብዙ ወጣቶችን የፖለቲካ ተሳትፎ እንዲኖራቸው ያገባናል የሚል አይነት ስሜት እንዲኖራቸው ለሚያምኑበት ዓላማ በአንድነት እንዲቆሙ እንዲተባበሩ ያደረገ ያነጠረ መሳሪያ ነው እና ከዛ አንጻር እጅግ ባለውለታ ነው ብዬ ነው የማስበው። ነው ግን ክፍተቶቹንና ደግሞ ተያይዘው የሚመጡት ጉዳቶችንም በቅጡ ደግሞ ለይተን ነቅሰን ካላወጣን ይሄ ይዞ ግን የመጣው ትሩፋት ወደ መርገምትም ሊቀየር ስለሚችል ማለት ነው። አይ ቲንክ ሁላችንም አንድ አይነት ሚና ልንጫወት እንችላለን ብዬ አስባለሁ። በግለሰብ ደረጃ ስትነሽ አንዳንድ የባህሪ ለውጦችን ማድረግ የምንችልባቸው ሁኔታዎች እንዳሉ ይሰማኛል። መረጃዎች ከማህበራዊ ሚዲያዎች እናገኛለን። ከዛ በኋላ ግን ያንን እንደ ወረደ መቀበል እንደ አንድ ልማድ መተዋል። ከሌሎች ምንጮች ያንን ነገር የማረጋገጥ ዝንባሌ ሁላችንም እንደ ግለሰብ ማድረግ የምንችለው ነገር ነው ብዬ አስባለሁ። ሁለተኛ በመንግስት ደረጃ አሻግሮ የማየት የረጅም ጊዜ እቅድ የማውጣት ትውልድን የማሰብ በጣም ወሳኝ የሆነ ነገር የትምህርት ቤት ተቋሞቻችንን ከአንደኛ ደረጃ ሁለተኛ ደረጃ ከፍተኛ ትምህርት ተቋሞቻችን ውስጥ በሙሉ መገናኛ ብዙሃን አጠቃቀም ንቃት ትምህርትን እንደ ከሪኩለም ቀርጾ ከኮሌጅ ስንገባ ኮመን ኮርስ የምንላቸው ነገሮች አሉ አይደሉ? በዛ ደረጃ መስጠት የሚያስፈልግበት ዘመን ላይ ነው ያለን። ከዛ በተጨማሪ የሲቪክ የተቋማት ሚዲያዎች ይሄ ኃላፊነት አለባቸው።
በስተመጨረሻ ወደ ዶክተር እንዳልካቸው ልምጣና ኢትዮጵያ ውስጥ የሚዲያ አጠቃቀም ውቀትን በግለሰብ ደረጃም ይሁን በተቋም ደረጃ በምን መልኩ ነው ማሳደግ የሚቻለው? አገሪቷ ይህን የማድረግ አቅም አላት ብለው ያስባሉ?
በግለሰብ ደረጃ ቅድም የተዘረዘሩት አሉ። በተቋም ደረጃ በትምህርት ቤት ጀምሮ የሃይማኖት ተቋማት፣ ሲቪክ ማህበራት አሉ። ግን ደግሞ ዋነኛዎቹ ተዋናዮች ደግሞ ፌስቡክ፣ ትዊተር፣ ሌሎችም ጉግል፣ ዩቲዩብ ዋናም ተዋናይ ስለሆኑ ኢትዮጵያ ውስጥ ባለው የሐሰተኛ የመረጃ ስርጭት እነሱም ኃላፊነታቸውን በአግባቡ እንዲወጡ ማድረግ የሚያስችል አቅም መፍጠር አለበት ብዬ አስባለሁ መንግስት። አሁን ግን በዛ እየተደረገ አይመስለኝም። ኮርፖሬሽኖቹም ከመንግስትም በላይ በጣም ኃያላን ሆነዋል። የኢትዮጵያ መንግስት በደንብ አድርጎ ኃላፊነታቸውን እንዲወጡ ማድረግ የሚያስችል ስራ መስራት አለበት ብዬ አምናለሁ።
እዚህ ላይ ለመጨመር ያህል የኮርፖሬሽኖቹን ኃያልነት ዶክተር እንዳልካቸው ስላነሳ መረጃ እኛ ፈልገነው ነው የምናገኘው ወይስ መረጃው ነው እኛን እያገኛል የምናስበው? እኛ ሁልጊዜ የምንገንዘበው ያ በነፃ ነው፣ ስለዚህ ብሳተፍ ምን ችግር አለው? ከሰው ጋር አገናኛለሁ፣ ዜና ኢንፎርሜሽን አያመልጠኝ ወዘተረፈ አይደለም። ግን ለምንድን ነው አንድ ሰውም ሆነ አንድ ተቋም ያንን ሁሉ ጊዜና ገንዘብ አጥፍቶ ለእኛ በነፃ ያንን አገልግሎት የሚሰጠው? አንደኛው የማህበራዊ ሚዲያ አጠቃቀም እውቀትና ንቃት ይህን ጥያቄ ከመጠየቅ ይጀምራል። ፌስቡክም ሆነ ትዊተርም ሆነ ወይም ደግሞ ሌላ ማህበራዊ ሚዲያ ተቋማት ዋነኛ ዓላማቸው በጣም ብዙ ሰው በውስጣቸው ውስጥ ተጠቃሚ እንዲሆን ማድረግ ነው። የፖለቲካው ስታዞሪው አንድ አይነት የፖለቲካ አመለካከት ካለ ፌስቡክ አሜሪካም ሌላ ሀገር ችግር ውስጥ እየከተተ ያለው ምንድን ነው? ተመሳሳይ የፖለቲካ አመለካከት ያላቸውን ግሩፖች ወይም ሰዎች ጋር ነው ጥቆማ የሚሰጣል። እከሌን ጓደኛ ብታደርገው ስ እከሌ የሚባል ግሩፕ ውስጥ ብትቀላቀልስ? ያ ደግሞ የሚያደርግሽ ነገር ምንድን ነው? ሌላ አይነት ሀሳብ አመለካከት ጆሮሽም እንዳይሰማ እድል ምንዳቸው የሚያደርግ ነው። ስለዚህ ይህንን ጥያቄ መጠየቅ መረጃ ወደ እኛ ነው የሚመጣው እኛንም መረጃ ፈልገን የምናገኝ ነው። መንግስትም ደግሞ ትክክለኛ መረጃ የሚገኝባቸው ሚዲያ ተቋማት ለህብረተሰቡ ጤንነት አስፈላጊ ስለሆነ በታክስ ሲስተም ሊሆን ይችላል፣ በድጎማ ሊሆን ይችላል፣ ነጻና ገለልተኛ የሆኑ መገናኛ ብዙሀኖችን እንዲፈጠሩ የሚደረግበት ስርዓት ቢዘረጋ በመጠኑ ሊረዳን ይችላል ብዬ አስባለሁ።
የመገናኛ ብዙሃን አጠቃቀም ዕውቀት ወይም ንቃት ምን ማለት ነው ከሚለው አንስቶ በተለይ ኢትዮጵያ ውስጥ የዚህ ዕውቀት ማነስ በህብረተሰቡ ዘንድ ምን አይነት ጉዳቶች ያስከተለ ነው? እንዴት ነው ይህንን ንቃት ማሳደግ የምንችለው? አንድ ሰው ንቃቱ ሲጨምርስ ምን ማድረግ ይችላል? የሚሉትን ሐሳቦች አንስተን ተወያይተናል። ግዚያችሁን ሰጣችሁ ለአድማጮቻችን ሙያዊ ማብራሪያዎችና አስተያየቶች ለሰጣችሁን በአድማጮች ስም በጣም አመሰግናለሁ።
እኛም እናመሰግናለን። አመሰግናለሁ ነው።